የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በዛሬው ዕለት ዋሽንግተን ዲሲ ላይ የሚከበር ዓመታዊ ስነ ስርዓት ነው።
ለምሳሌ አንድ ተሸላሚያችን በዚህ በአሜሪካ ውስጥ የ12ኛ ክፍል መልቀቂያ ፈተና 1% ውስጥ የገባች ነች። አንድ ተሸላሚያችን እዚሁ ሀገር ተወልዶና አድጎ በጣም በሚያስገርም ሁኔታ የአማርኛ ቋንቋን አቀላጥፎ ከመናገር በተጨማሪ ኢትዮጵያ የጥንት ልሳን የሆነውን ግዕዝ አቀላጥፎ የሚያነብ የሚናገር ነው።
በዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ በእንግሊዝኛው አጽህሮቱ ሲድ 29ኛውን ዓመታዊ ሥነ ሥርዓቱን ዛሬ ምሽት ያከብራል። በኮቪድ ሳቢያ ለሁለት ዓመታት የመቋረጥ ጣ የገጠመው ይህ ሥነ ሥርዓት ዘንድሮ ተመልሷል። ከድርጅቱ የሕዝብ ግንኙነት ኃላፊ ጋር ለምሽቱ ምጥን ወግ ይኖረናል። የውስጣዊ ሰውነትዎን የኅብረ ሕዋሳቶችዎን ዕድሜ ያውቁ ይሆን የሚል ጥያቄ ቢቀርብሎ፣ ይሄ ደግሞ ምን አይነት ጥያቄ ነው? የተወለዱበትን ቀን አንድ ብለው በቅርቡ እንዳከበሩት አለያም እየተቃረበ እንዳለው የልደት ቀኑ አስልተው በቃ የዕድሜን ያህል ነዋ የሚል ሊሆን ይችላል ቀላልና ፈጥኖ የሚከሰትሎ መልስ። ነገሩ ግን ወዲህ ነው። በእንግሊዝኛው አጠራር ባዮሎጂክ የሚባለው ዕድሜ ጥናቶች በተደጋጋሚ እንዳሳዩት የሰው ልጅ ኅብረ ሕዋሳቶች ወይም ሴሎቹ እንዲሁም የተቀሩት የተለያዩ ውስጣዊ የሰውነት ክፍሎቹና ቀን ተቆጥሮ የሚደረስበት የሰው ልጅ ዕድሜ ላይገናኙ ይችላሉ። የሰውን ልጅ ሁሉ የሚመለከት ጉዳይ ነው የምሽቱ መጽሔት ማስታወሻ ትኩረት። ቆየት ብሎ ይቀርባል።
በስደት ያለው ማህበረሰብም እንደዛው ህይወቱ ስለሆነ የሚነካው ይመስለኛል። አንዳንድ ነገሮች ከህይወት ሊቀጡ ናቸው። እንደምታውቀው ማህበራዊ ህይወት ነው። ስደትንና ፍቅርን በዋነኛነት ይዞ የሚሄድ ነው።
በፍቅር መንገድ የተሰኘው ልቦለድ ደራሲ አለማየሁ ገብረ ህይወት በምሽቱ የመጽሐፍት ዓለም ያወጋናል። ንጉሴ አክሊሉ ከአዲስ አበባ ለምሽቱ ያቀናበረውን ዝግጅት ይዞ በሰዓቱ ብቅ ይላል። ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ግንቦት 21 2014 ዓ ም አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በኢትዮጵያ የታሰሩ ጋዜጠኞችና የሚዲያ ሰራተኞች ቁጥር 19 መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽነር ዶክተር ዳንኤል በቀለ በትዊተር ገጻቸው ላይ ገለጹ። በመገናኛ ብዙሃን ላይ ተሰርተዋል ለተባሉ ወንጀሎች ከፍርድ ቤት በፊት ማሰርን የኢትዮጵያ የመገናኛ ብዙሃን ሕግ የሚከለክል መሆኑን የጠቀሱት ኮሚሽነር ዳንኤል በቀለ ሁሉም የታሰሩ የሚዲያ ሰዎች መፈታት እንደሚገባቸው በትዊተር ገጻቸው ላይ አሳስበዋል። ባለፈው አርብ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢሰመኮ የሕግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ ዋጌታቸው በእስር ላይ የሚገኙ ጋዜጠኞችና ሌሎች የሚዲያ ሰራተኞች ሰብአዊ መብታቸው ሊጠበቅ እንደሚገባና መጠየቅ ያለባቸውም በመገናኛ ብዙሃን ሕግ መሰረት እንደሆነ መግለጻቸውን መዘገባችን ይታወሳል። የኢትዮጵያ መንግስት ህግን ማስከበር በሚል በጀመረው ዘመቻ ሰዎች መታሰራቸውን ከመግለጽ ውጪ ኢሰመኮ ላወጣቸው መግለጫዎችም ሆነ ማሳሰቢያዎች እስካሁን በግልጽ የሰጠው ምላሽ የለም። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ቴክሳስ ክፍለ ግዛት ውስጥ በሚገኝ ትምህርት ቤት ተኩስ በከፈተ አጥቂ እጅ የተገደሉ 19 ተማሪ ልጆችና ሁለት መምህራን ቤተሰቦችን ለማጽናናት ዛሬ ወደ ኡቫልዴ አቅንተዋል። ጆ ባይደን ከቀዳማዊት እመቤት ጂል ባይደን ጋር በኡቫልዴ በሚያደርጉት በዚህ ጉብኝት ከተገደሉት ተማሪዎችና መምህራን ቤተሰቦችና በሕይወት የተረፉ ተማሪ ቤተሰቦች ጋር ይነጋገራሉ ተብሏል። ረዘም ላሉ ሰዓታትም ቆይታ በማድረግ ቤተሰቦችን እንደሚያጽናኑ እቅድ ወጥቷል። ለሟቾች የተዘጋጀውን መታሰቢያ ቦታ ይጎበኛሉ። እንዲሁም ካቶሊካዊት ቤተ ክርስቲያን በምታደርገው ሃይማኖታዊ ስነ ስርዓት ላይ ይገኛሉ ተብሏል። ፕሬዝዳንቱና ባለቤታቸው ከሰዓታት በፊት ከዴላወር የተነሱ ሲሆን የዛሬው ጉብኝታቸው በዚህ ወር አጋማሽ ባፋሎ ውስጥ በጅምላ የተገደሉ ሟቾች ቤተሰቦችን ለማጽናናት ካደረጉት ጉብኝት ሁለተኛው ነው። ኒውዮርክ ባፋሎ ውስጥ አንድ ነጭ ሱፐር ማርኬት ውስጥ ገብቶ ተኩስ በመክፈት 10 ጥቁሮችን መግደሉን ተከትሎ ጆ ባይደን በዚያ ተገኝተው ቤተሰቦችን ማጽናናታቸው ይታወሳል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ትላንት ባደረጉት ሳምንታዊ ንግግር ሀገራቸው ያለባትን ተጨማሪ የጦር መሳሪያ ፍላጎት በድጋሚ አሳይተዋል። በዋናነት የጦር መሳሪያ አቅርቦትን በመጨመር የሀገሪቱን መከላከያ በማጠናከር ላይ እንደሚሰሩም አስታውቀዋል። ይህ የሚወሰነውም ሌሎች አገሮች ዩክሬን ለነጻነት የምታደርገውን ትግል በመደገፍ አስፈላጊውን ለማቅረብ ባላቸው ዝግጁነት ላይ የሚወሰን ይሆናል ብለዋል። ሩሲያ የሀገሪቱን ምስራቃዊ ዶንባስ ግዛት ሙሉ ለሙሉ እንዳትቆጣጠር ለማድረግ ዩክሬን እየታገለች ባለበት በዚህ ወቅት ከዴንማርክ አዳዲስ ድጋፍ ማግኘቷን ኒውዮርክ ታይምስ ዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኔፓል ተራሮች ላይ 22 ሰዎችን የያዘ አንድ ትንሽ አውሮፕላን መጥፋቱን ባለስልጣናቱ ተናገሩ። ታራ የተባለው አየር መንገድ በኔፓል የሚገኘውን ታዋቂውን የቱሪስት ተራራ ለ15 ደቂቃ ለማስጎብኘት በአነስተኛ አውሮፕላን 22 ሰዎችን አሳፍሮ ከአንድ መናፈሻ አካባቢ ተነስቶ 200 ኪሎ ሜትር ከበረረ በኋላ ግንኙነቱ ተቋርጧል ተብሏል። በአውሮፕላን ውስጥ 4 ህንዳውያን እና 2 ጀርመናውያንን ጨምሮ 6 የውጭ ዜጎች እንደተሳፈሩበት አንድ ማንነታቸውን መግለጽ ያልፈለጉ የፖሊስ ባልደረባ ተናግረዋል። መንኪ ፖክስ የተባለው ወረርሽኝ በ20 ሀገሮች ውስጥ በሚገኙ 200 ሰዎች ላይ እንደተገኘ የዓለም የጤና ድርጅት አስታወቀ። ወረርሽኙ በ20 ሀገሮች ውስጥ ባሉ 200 ሰዎች ላይ መገኘቱን ሀገሮቹ ባወጧቸው ሪፖርቶች መታወቁንና ሀገሮቹም ከዚህ በፊት በሽታው ታይቶባቸው እንደማይታወቅ ድርጅቱ አስታውቋል። ድርጅቱ እንዳለው ወረርሽኙ መገታት የሚችል አይነት ሲሆን ውስን የሆነውን መድኃኒትና ክትባት ፍትሃዊ በሆነ መንገድ ማከማቸትና ማሰራጨት እንደሚገባ አሳስቧል። ድርጅቱ ከትላንት በስቲያ በሰጠው መግለጫ አሁን የተከሰተው ወረርሽኝ እንዴት ከአፍሪካ ውጪ ሊሰራጭ እንደቻለ ግልጽ እንዳልሆነና ብዙ ያልተመለሱ ጥያቄዎች ያሉ ቢሆንም የበሽታው አምጪ ህዋስ ዘረመል በመቀየሩ ምክንያት ለመሆኑ ግን ምንም ማስረጃ የለም ብሏል። የአሶሺየትድ ፕሬስ ዘገባ እንዳመለከተው የዓለም የጤና ድርጅት ስርጭቱ 200 አካባቢ ነው ቢልም ቁጥሩ ከዛም በላይ ሊሆን እንደሚችል ከሀገራት የሚወጡ ሪፖርቶች ያሳያሉ። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የራዲዮ መጽሔት ዝግጅታችን ጋር አብራችሁን ቆዩ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ግንቦት 21 2014 ዓ.ም የራዲዮ መጽሔት ጀመረ። አድማጮች፣ አሁን ወደ ዕለቱ ዝግጅቶች ከማምራታችን በፊት በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። እውዩ ምርቃና የውስጤ ኮረንቲ ደጋግሞ ነዘረኝ፣ ፍርሃት እንደ ዝናር ብዙ ጥምጥም ዞረኝ፣ ቅብዝብዝ ዐይኖቼን ማሳረፊያ ጠፋኝ፣ ሐሳብ እንዳዙሪት የእንግሊል አደፋኝ፣ ውሎ እንዳደረ ስንቅ ውሃ ተናነቀኝ፣ በጭጋጋማ ቀን ላቦት አጠመቀኝ፣ የማይቀርበው ቀርቦኝ የማይረቅ ሲርቀኝ፣ ጨብጠው ጠፋኝ ይዘው ጨነቀኝ፣ ጨጓራ እንዳመመው በብዛት አስገሳኝ፣ እግሬን አጣምሬ ወደ ላይ አነሳኝ፣ ተናጋሪ አረገኝ በማላውቀው ዜ ባለመድኩት ቃና እውዩ ጫት መቃም እውዩ ምርቃና ግጣሚ እዮብ ድሉ እውዩ ምርቃና ሲል የቋጠራቸውን ስንኞች ነበር ለሳምንቷ ምርጥ ግጥም የመረጥ ነው። ግጣሚ እዮብን እናመሰግናለን። ቀደም ብለን በመግቢያችን ወደ አስተዋወቅናችሁ ቅንብር ነው መወስዳችሁ። በእንግሊዝኛው አጠራር ባዮሎጂክ የሚባለው እድሜ ጥናቶች በተደጋጋሚ እንዳሳዩት የሰው ልጅ ህብረ ህዋሳቶች ወይም ሴሎቹ እንዲሁም የተቀሩት የተለያዩ ውስጣዊ የሰውነት ክፍሎቹና ቀን ተቆጥሮ የሚደረስበት የሰው ልጅ እድሜ ላይገናኙ ይችላሉ። ይችን ምድር ከረገጥንባት ምድርን መርገጥ ዘግይቶ የሚመጣ ድርጊትና ያንኳን አሳሳች ምሳሌ ሊሆን ይችላል። አሁን ያችን የመጀመሪያዋን የደስታ ወይም ስጋት ያኔ የመወሰኑ ምጣ የርሶ ይሁንና ብቻ ያችን የመጀመሪያዋን የሪታ ድምፅ አሰምተን የዚህችን ምድር አየር እንደ ፈቃዳችን ከማግንባት ቀን አንስቶ ከቆጠርነው ዕድሜ ይለያል። ቀላልና አንድ የምናውቀው ምሳሌ እንጠቅም። ከእድሜያቸው በጣም ያነሱ የሚመስሉ ብዙ ሰዎችን እናውቃለን። ወጣትነት የሚታይበት የቆዳ ገጽታ ያላቸው፣ አሁንም ለእድሜያቸው ያልተለመደ የሚመስል ብርታት፣ ቅልጥፍናና ንቃት ሊታይባቸውም ይችላል። በአንጻሩ ያለ እድሜያቸው አረጁ የሚባሉም ይኖራሉ። በመሆኑም እንደ ሳይንሱ ዓለም ትንታኔ ከሆነ እያንዳንዱ ሰው ሁለት የተለያዩ እድሜዎች ሊኖሩት ይችላል። የሆነ ሰውና ይህ የሰው ልጅ ውስጣዊ ህዋሳት ከተለመደው እድሜ ማነስ ምን ተጨባጭ ፋይዳ ይኖረው ይሆን? ረጅም እድሜ ለመኖር እድል ብቻ ሳይሆን ያን እውን ለማድረግ የሚያስችል አንዳች ቁልፍ አለ ነው የሳይንሱ ዓለም ወግ። የሰውን ልጅ እድሜ ለማራዘም ዘመን የጠገበው ጥረት ብርሃን ፈንጥቋል ነው የሚሉን። እንዴት? ቀጥተኛው የዋህ የሚያስመስል መልስ በፍጥነት እንድናረጅ የሚያደርጉትን በህብረ ህዋሳቶቻችን ላይ ለውጥ የሚያመጡ ነገሮች በመቀየር እርጅናን ማከም። አሁን የሳይንሱ ሰዎች የሚሉት ይህንን ነው። እርጅና እንደ በሽታ ይታከማል ነው አባባላቸው ባጭሩ ሲተነተን። ደግሞም የሩቅ ህልም አይደለም ነው የሚሉት የመስኩ ቀደምት ተመራማሪዎች። በመጪው 10 እና 15 ዓመታት ጊዜ ውስጥ የሚደረስበት እንዲያውም ብቻ እስከዚያው በጤና ለመዝለቅ ወይም ለመቆየት መላ ቀልባችሁን ሰጥታችሁ መትጋት ይበጃችኋል የሚሉም ይመስላል። ህብረ ህዋሳቶቻችን ከእድሜያችን በቀለጠፈ ወይም ባነሰ ፍጥነት ያድጋሉ። አንዴ የባዮሎጂካል እድሜውን ካወቁ በኋላም አጠቃላይ ጤናውን ሊያሻሽሉ የሚችሉ የአኗኗር ዘይቤ ለውጦችን ማስተካከል ወይም መምረጥ ይችላሉ። እንዲህ ፈተና የበዛበትን ዓለም ረሃብና ቸነፈሩን ሰው ሰራሽ አደጋ የከሰተውን ይሄ ይልቁንም በገዛ ራስ የሚጋበዝ አጥፊነት ይመስላል በገዛ ወገን ላይ የሚሰነዘር ምክንያት አልባ የክፋት ስራ ጭምር እንደምን ተሻግረን 10 ዓመት ይዘለቃል የሚሉ ጥያቄዎች ከፊታችን ይደረደሩ ይሆናል። ሌላውን ለጊዜና ቆይና የሳይንሱን ወግን ከስነ ህይወትና የጄኔቲክ ባለሙያዎች ጋር በቀጣይ ፕሮግራማችን ልንመለስበት ቀጠሮ እንሰጥ። አድማጮች አሁን በዛሬው ዕለት እዚህ ዋሽንግተን ዲሲ ላይ ወደሚከበር ዓመታዊ ስነ ስርዓት ልውሰዳችሁ። በዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ የድርጅቱ ቃል አቀባይ አጠር ላለ ውይይት በስልኩ መስመር ብቅ ብለዋል። አቶ ቢንያም ገብረ ወልድ በዩናይትድ ስቴትስ የሚገኘው አንጋፋው የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው መጠሪያ ሲድ የህዝብ ግንኙነት ኃላፊ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም ሁልጊዜ ለምታደርጉልን ትብብር አሉላ፣ ለአንተም ለቪኦኤም ለባልደረቦች በሙሉ ትልቅ ምስጋናዬን ለማቅረብ እወዳለሁ።
አቶ ቢንያም እንግዲህ የተገናኘ ነው 29ኛው ዓመታዊ ክብረ በዓላችሁ በሚከበርበት ሰዓት ነው። እንደ ሌሎች እጅግ በርካታ ዓመታዊ ስነ ስርዓቶች ሁሉ እንደ አውሮፓውያን የዘመን አቆጣጠር በ2020 በኮቪድ-19 ወረርሽኝ ሳቢያ ዓመታዊ ስነ ስርዓታችሁን ማክበር ሳይቻል ቀርቷል። እርግጥ በአመቱ የተመረጡት ሸላሚዎቹን ማንነት ይፋ አድርጋችሁ እኛም ዘግበናል። በተከታዩም አመት በ2021 በዚሁ ወረርሽኝ ሳቢያ ማክበር አልተቻለም። ከሁለት አመታት በኋላ ዛሬ ሊከበር ነው። እንግዲህ ምናልባትም በብዙ ጥበቃ በብዙ ጉጉት ይመስለኛል። አቶ ቢንያም ወደ ዝርዝሩ ከመዝለቃችን በፊት ከሁለት አመት በኋላ ወደዚያ ወደ ደረጃው ልማዳችሁ በብዙዎች ዘንድም ትልቅ ስፍራ ወደሚሰጠው ስነስርዓት መመለስ ምን አይነት ስሜት አሳድሮባችሁ ይሆን? ያለፉትን 2-3 ዓመታት መንገዳችሁንም እግረ መንገዶን መለስ ብለው ቢመለከቱ።
በጣም ጥሩ። በጥያቄ እንደገለጽከው ያለፉት 2 ዓመታት በኮቪድ-19 ወረርሽኝ ምክንያት መላው ዓለም የተዘጋጋበትና ብዙ ውጣ ውረዶችን በዓለም ደረጃ ያሳለፍንበት፣ በርካታ ሰዎች ሕይወታቸውን ያጡበት፣ በርካታ ሀገራት ኢኮኖሚያቸው በጣም የተጎዳበት፣ በተለይ የምንኖርባት አሜሪካ በጣም ከፍተኛ የሆነው ዱላ ያረፈባት አገር ነች። በዛ ምክንያት እንግዲህ እኛም እንደ አንድ የህብረተሰብ ክፍል ከአሜሪካ የህብረተሰብ ጤና ማዕከላት የሚተላለፈውን መመሪያዎች በመከተል በ2019 ተመርጦ በ2020 ላይ ልናደርግ የነበረውን ዝግጅት ለመዝጋት ወይም ለመሰረዝ ተገደናል። ሁሉንም ዝግጅት አጠናቀን ጨርሰን ዝግጅቱ የሚካሄድበትን ቀን እየጠበቅን ወደ 3 ወር ሲቀረው ነበር ይህንን አስደንጋጭ የሆነ የኮቪድ-19 ተከትሎ ሁሉም ነገር መዘጋቱን የሚገልጸው መመሪያ የደረሰው። በዛ ምክንያት ሆቴሎችም ተዘጉ፣ እንቅስቃሴዎችም ተገደቡ። ከሀገር ውስጥም ከውጭ ሀገርም በአጠቃላይ ሰው በዛ ብሎ መሰብሰብ ስለተከለከለ እንግዲህ በዛ ምክንያት ሳናደርግ ቀርተናል። በእውነት በጣም ብናዝንም የሲድ አባላትንም ደጋፊዎቻችንም በአጠቃላይ የኢትዮጵያ በውጭ የሚገኝ ማህበረሰብ እግዚአብሔር ደግሞ ሁሉንም ነገር አሳልፎ ለዚህ ሰዓት ለዚህ ደቂቃ በሕይወት ጠብቆ ለዚህ ደግሞ ስለደረስን በእውነት እጅግ በጣም ደስተኞች ነን። ባለፉት ሁለት አመታት ምንም እንኳን ሰዎችን የማክበር እና ሌሎችንም ስራዎች ማድረግ ባንችልም፣ ነገር ግን ሲድ በተለይ በኢትዮጵያ በኮቪድ ምክንያት ኢኮኖሚያቸው የተጎዱ ሰዎችን፣ የጤና ተቋማትን፣ በጎ አድራጎት ድርጅቶችን፣ አባላቱን፣ ደጋፊዎቹን በማሰባሰብ በተቻለው አቅም የገንዘብ ሌሎችም የጤና መገልገያ መሳሪያዎች፣ ለጤና ተባበቂ የሚያስፈልጉ ልዩ ልዩ ግብዓቶችን ወደ ኢትዮጵያ በመላክ እነዚህን ድጋፎች ሲያደርግ ነው የቆየውና ሁለቱን አመት እንግዲህ ፀሐይ እስኪወጣ ድረስ ብለን ቁጭ ብለን አልጠበቅንም። የሚቻለውን ያህል ከርቀት ሆነን መስራት የምንችለውን እየሰራን ሀገራችንን ወገናችንን ለማገልገል ጥረት አድርገናል። ዛሬ ደግሞ ይኸው እንግዲህ በዓሉን ለማክበር በቅተናል ማለት ነው።
መልካም። የሁለት አመታት ጉዟችሁ የክብደቱን ያህል የፈተናውን ያህል በችግር ብቻ አልታጠረም። መስራት የምችሉትን የአቅማችሁን ለማድረግ ወገን ለመርዳት መንቀሳቀሳችሁን ገልጸውልናል። አቶ ቢኒያም የዘንድሮውን 29ኛውን ዓመት ስነ ስርዓታችሁን የተመለከተ የላካችሁልን ጋዜጣዊ መግለጫ ከእጃችን ገብቶ ተመልክቻለሁ። እንዳስረዳችሁትም የዘንድሮ ለየት ያለ ይመስላል። እንደው ባጭሩ ምንድን ነው የዘንድሮውን ለየት ያለ የሚያደርገው? ለመሆኑ የዘንድሮ ካለፉት ዓመታት ያለው ልዩነት ምን ይመስላል?
በጣም ጥሩ። እንግዲህ የዘንድሮ የ29ኛ ዓመት ባህላችን ነው የሚሆነው። የዘንድሮውን ከባለፉት አመታት ለየት የሚያደርገው በዚህ አመት በትምህርታቸው እጅግ አመርቂ ውጤት ሲያገኙና ለወደፊት ተስፋ የተጣለባቸውን ወጣቶች ከሁለተኛ ደረጃ ትምህርት ቤት በከፍተኛ ማዕረግ ትምህርታቸውን ያጠናቀቁ፣ በማህበረሰብ አገልግሎት በልዩ ልዩ ዘርፎች ደግሞ ተጨማሪ ክህሎትና ትልቅ ደረጃ የደረሱ 6 ወጣቶችን መርጠን እነሱን ብቻ ነው የምናከብረው። አንዱ ለየት የሚያደርገው እንግዲህ ሌላ ጊዜ አሉላ አንተም እንደምታስታውሰው ሲድ ከሚታወቅበት ዋነኛ ነገር አንዱ 3 ትውልዶችን በአንድ አዳራሽ በአንድ ጣራ ስር አድርጎ የማገናኘት ነው። አንደኛው ትውልድ ለሀገራቸው ለወገናቸው የሚችሉትን ሁሉ በእድሜ ልካቸው ሰርተው የእድሜ ዘመን ተሸላሚ ሆነው በሙያቸው አንቱታን አትረፈው ሀገር ያገለገሉ እነሱን የምናከብርበት ነው። ከዛ ቀጥሎ ደግሞ ሁለተኛው ትውልድ አሁን በመስራት ላይ የሚገኙ ላቅ ብለው የወጡ ለሀገራቸው ብዙ ነገር እያደረጉ ያሉ በስራ ላይ ያሉ እነሱን የምናከብርበት ነው። ሶስተኛው ደግሞ አሁን የምናከብራቸውን አይነት ወጣቶች ነገ ተስፋ የሚጣልባቸውን በትምህርታቸው አመርቂ ውጤት አግኝተው በጣም ልቀው የወጡ ወጣቶችን በአንድ መድረክ ይዘመተን እነሱን ብለው ደግሞ የሚመጡ እህቶቻቸው ወንድሞቻቸውን ይህ ሶስተኛው እንግዲህ ትውልድ ነው። እና እነዚህ 3 ትውልድ በአንድ ላይ አሰባስቦ ነበር በአንድ ጣራ ስር አድርገን የትውልድ ቅብብሎች ለማድረግ የምንሞክረው። እንግዲህ በአሁኑ አመት ይህንን ማድረግ አልቻልንም። ማድረግ የቻልነው ወጣቶቹን ይዘን ለመቅረብ እና ሽልማቱን ለእነሱ ብቻ ለማድረግ ውሳኔ አስተላልፈን ይህን እንድናደርግ ችለናል። እና ያንንም ያደረግንበት ምክንያት በዚሁ ሁሉም ደጋፊዎቻችንም እንዲያውቁት ወደ ኖቬምበር አካባቢ ከፍተኛ ሽልማት ይገባቸዋል የሚሉ ሰዎች የሚጠቁሙበትን በድረ ገጻችን አስተዋውቀን በዛ ላይ የእጩዎች ስም መሰብሰብ ጀምረን ነበር። በጣም በርካታ እጩዎች ተቀብለን ነበሩ። ነገር ግን ኖቬምበር መጨረሻን ተከትሎ እንደምታስታውሰው በተለይ በዚህ በዩናይትድ ስቴትስ በመላው ዓለም በሚባል ደረጃ የአሜሪካን ኮቪድ በጣም በአስጊ ሁኔታ እየጨመረ ተከፋፍቶ የነበሩ ነገሮች ሁሉ መዘጋጋት ጀመሩ። ፕሮቶኮሎች በሙሉ ከዚህም ከሲዲሲ እንዲሁም ከሎካል የጤና አጠባበቅ መምሪያዎች ጠንከር ያሉ የቀድሞውን የሚመስሉ የሰው መሰብሰብን የሚያግዱ መመሪያዎች መውጣት ሲጀምሩ እንግዲህ እኛም ሲድ ኃላፊነት የሚሰማው ድርጅት ስለሆነ ወገኖቻችንን ከዚህ በሽታ መጠበቅ አለብን በሚል ወዲያውኑ ተነጋገርን። በእኛ ምክንያት ሰዎች መታመም የለባቸውም። ስለዚህ ይህንን አመት አሁን ባለው ምክንያት መግፋት አለብን ብለን እነዚህን ግብዓቶች ተጠቅመን ወሰንን። እንግዲህ ከወሰነን በኋላ ደግሞ ትንሽ ስለተከፈተ አሁን የወጣቶቹን ብቻ ለማድረግ ወሰነናል ማለት ነው።
መልካም፣ ወደ ዋናው ጉዳይ እንግባ። በዚያ ማስጠንቀቂያ በበዛበት ባለፈው ህዳር ወር ለዛሬ እንዲህ ከፈትፈት የማለት ተስፋም አልነበረም በጊዜው እና በጣም አሳስቦ በነበረበት ጊዜ በሌላ ዘርፍ የምትሸልሟቸውን የአዋቂዎቹን ለማቆም የተገደዳችሁበት ቢያንስ የወጣቶቹ በዚህ ዓመት እንዲሳካ አድርጓልና እስኪ ደግሞ እነሱን የሚመለከተውን እንፈትሽ። ቀደም ብለው እንደገለጹት በትምህርታቸው መርቂ ውጤት ያስመዘገቡ ትልቅ ተስፋ የሚጣልባቸው ብቻ ሳይሆኑ ገና በጠዋቱ አስገራሚ ስራዎችን የሰሩ በምን አይነት ጊዜ ውስጥ ይህን ሁሉ ማድረግ ተቻላቸው የሚባሉ አይነቶች ናቸው። በየአመቱ ለሽልማት የምታበቋቸው 6 ወጣቶች ስም እዚህ ላይ መለከታለሁ። ናታንያ ኤልያስ፣ ሳሙኤል ሸቱ፣ አቤም ፈጠነ፣ ረድኤት ኃይሉ፣ አማኑኤል ሲሳይና ጽዮን ጥሩነህ ናቸው። እንደማን ናቸው እነኚህ ወጣቶች? ምን ሰሩ? ምን አይነት ውጤት አግኝተው ለዘንድሮ ሽልማት በቁ?
በጣም ጥሩ። እንግዲህ አሉላ፣ ሁሌም እንደምታውቀው በዚህ በወጣቶች ዘርፍ የሚካሄደው ውድድር በጣም ጠንከር ያለ ነው። በጣም ከምንደሰትበት ነገር አንዱ ኢትዮጵያን ወጣቶች በዚህ በስደት ዓለም አንተም እንደምታውቀው በትምህርታቸው በጣም ጠንካሮች ናቸው። ለወደፊቱም ለኢትዮጵያ ተስፋ ከሚጣልባቸው አንዱ በዚህ በዲያስፖራው አካባቢ የሚገኙ ወጣቶች ጠንክረው ትምህርታቸው ላይ ያላቸውንና በአጠቃላይ እንደ ማህበረሰብ እንደ ስደተኛ ማህበረሰብ እያሳዩ ያሉት የኑሮ ስኬት በሁሉም ደረጃ በጣም ደስ ይላል እና እነሱን ማወዳደር መቼም በጣም ከባድ ነው። በዚህ ዓመት እነዚህ 6 የመረጥናቸው ከብዙ ተማሪዎች ነው እና እነዚህ 6ቱ በጣም ከላቁት የላቀ ሆነው የወጡ ናቸው። በጣም በጣም አስገራሚ የሆነ የአካዳሚክ የላቀ የትምህርት ውጤት ያስመዘገቡ እንዲሁም ያ ብቻ ሳይሆን በሚያደርጉት የማህበረሰብ አገልግሎት በትርፍ ጊዜያቸው በሚሳተፉበት ደግሞ ሌሎች ተጨማሪ ይሄ ኤክስትራ ካሪኩላር አክቲቪቲስ የሚሏቸው ከትምህርት ውጭ ያሉ ተጓዳኝ እንቅስቃሴዎቻቸው በጣም በጣም አስገራሚ የሆኑ ናቸው። እንግዲህ ሁሉንም ያደረጉትን ነገር እዚሁ ዘርዝሬ ከነገርኩ ተመልካቾቻችንም አድማጮቻችንም በጉጉት ላይ ጠበቁ ስለሚችሉ እንደ ትንሽ ትንሽ ለመነካካት ያው ስማቸውን አልጠቅስም፣ ማን ምን እንደሆነ እዛው ላይ ቢገለጽ የተሻለ ይሆናል። ለምሳሌ አንድ ተሸላሚያችን በዚህ በአሜሪካ ውስጥ የ12ኛ ክፍል መልቀቂያ ፈተና 1% ከሚባሉት
በአጠቃላይ 1%
አዎ፣ ከ1% ውስጥ በጣም በጣት የሚቆጠሩ ናቸው። እንግዲህ እና እነዚህ ተማሪዎች በባትሪ እየታደኑ ከፍተኛ ስም ባላቸው ዩኒቨርሲቲዎች ሁሉ ሳይቀር የነጻ ትምህርት እየተሰጣቸው ናቸው። አንዷ ተማሪ እንግዲህ እንደዚህ 1% ውስጥ የገባች ነች። አንድ ተሸላሚያችን እዚሁ ሀገር ተወልዶና አድጎ በጣም በሚያስገርም ሁኔታ የአማርኛ ቋንቋን አቀላጥፎ ከመናገር በተጨማሪ የቤተ ክርስቲያን ወይም የኢትዮጵያ የጥንት ልሳን የሆነውን ግዕዝ አቀላጥፎ የሚያነብ የሚናገር በቤተ ክርስቲያን ውስጥ ደግሞ በድቁና አገልግሎት የሚሰጥ አገልግሎት መስጠት ብቻም ሳይሆን በሚያገለግልበት ቤተ ክርስቲያን ውስጥ እጅግ በጣም የላቀ አገልግሎት በማድረግ ወደ የዲያቆናት አስተባባሪ ወይም የዲያቆናት መሪ ወደ መሆን የሄደ ነው። ይሄ እንግዲህ ትልቅ የማህበረሰብ አገልግሎት ነው። ከዛ በተጨማሪም ሃይ ስኩል ውስጥ ትምህርታቸውን የተከታተሉ ሁለተኛ ደረጃ ትምህርታቸውን ኮሌጅ ውስጥ ደግሞ በተመሳሳይ በመሄድ በጣም በሚገርም ሁኔታ ነገ ከሃይ ስኩል ስትመረቅ አንድ ተመራቂያችን እንደገና ከኮሌጅም ደግሞ በዚህ ሀገር ከኮሚኒቲ ኮሌጅ የአሶሺየት ዲግሪ የሚባለው በኢንጂነሪንግ እና በሳይንስ ታገኛለች። እና ሌላ ደግሞ አንድ እንዲሁ ወጣት ተሸላሚ በጣም በሚያስገርም ሁኔታ 4ቱንም ዓመት ሃይ ስኩል ውስጥ ከፍተኛ የሆነ ውጤት በማስመዝገብ ከዛም ጎን ለጎን የ12ኛ መልቀቂያ ፈተና በጣም ከፍተኛ ውጤት በማስመዝገብ ከዛ ደግሞ አልፎ አሁን ወደ ኮሌጅ በሚሄድበት ሰዓት በዚህ በአሜሪካ ፉትቦል የምታውቀው እንግዲህ የአሜሪካ ፉትቦል በጣም ተወዳጅ የሆነ ስፖርት ነው። በዛ ከትምህርት ቤት ውስጥ ወይንም ከአጠቃላይ ከካውንቲ ውስጥ ስመጥር የሆነ አትሌት ነው እና እንዴት አድርጎ ይህንን ሁሉ እንዳብቃቃ በጣም ነው የሚገርመው። እንዲህ ያለ እንግዲህ ሌሎቹም በትልልቅ ትምህርት ቤቶች በሃርቫርድ በሌሎችም አሜሪካ ውስጥ በሚገኙ ቶፕ 10 በሚባሉ ዩኒቨርሲቲዎች ውስጥ ተቀብለዋቸው ወደዛ የሚሄዱ ናቸው። አንዱም ደግሞ ራቅ ካለ ቦታ የሚመጣ በዚህ በአሜሪካ ናቫል ፕሪፓራቶሪ የሆነ ትምህርት ቤት ውስጥ ከፍተኛ የሆነ ውጤት ያመጣ በጣም በጣም ተስፋ የሚጣልበት ተማሪም አለና በአጠቃላይ እንዳስማቸውን ሳልነካካ ያንዱን አብልጭ ያንዱን እንዳላሳንስ ብዬ ነው ይህንን ያደረግኩት። ግን በአጠቃላይ እነዚህ 6 ተማሪዎች እዚህ በዲያስፖራ ያሉ ኢትዮጵያውያን ልህቀትን የሚያሳዩ ምልክቶች ናቸው። ከስር ለሚመጣው ትውልድ ደግሞ በእውነት ምሳሌ ይሆናሉ ብለን መርጠን እኛም በጣም ኮርተንባቸው ወደፊትም ደግሞ ለሀገር ለወገን በራሳቸውም ከፍተኛ የሆነ ደረጃ ላይ ደርሰው እናያቸው ይሆናሉ ብለን ተስፋ ይጣንባቸው ናቸው እና ከረጅሙ ባጭሩ እንግዲህ የዘንድሮ ተሸላሚዎቻችን ይህንን የመሰለ ታላቅ ድል ነው የተቀዳጁ ተሸላሚ ወጣቶች ናቸው።
መልካም። በእርግጥ እንደ ወትሯችሁ ሁሉ በጣም የገነነ በምን ጊዜ ውስጥ አሳኩት የሚለውን ቀደም እየጠቀስኩትን ጥያቄ ሁሌም እንዲጠይቁ የሚያደርጉ ለሌሎችም ማራያ የሚሆኑ ለነገም ተስፋ የሚጣልባቸው ብርቱ ወጣቶችን የመረጣችሁት ተስፋ አደርጋለሁ ከዚህ ቀደም እንደሚደረገው ጎን ለጎን ቅድም እንዳሉት የአዋቂዎችንም ጎራ ተሸላሚዎች ሶስት ትውልድ ተቀምጦ ሲመለከቱ ወጣቶቹ የአዋቂዎቹንም ስኬት እንዲመለከቱ የሚጋብዘውን እድል የዘንድሮ ሁኔታ ለወጥ በማለቱ በቀጥታ ባያገኙም ያን የሚያካክስ አንዳች መላ ትከስት ይሆናል ብዬ ተስፋ አደርጋለሁ። አቶ ቢኒያም የሚቀጥለው 30ኛው ዓመት በብዙ ምክንያት በተለየ ስሜት የሚጠበቅ ይመስለኛል። ከስነ ስርዓታችሁም በኋላ እርሶንና ሊቀመንበራችሁን አቶ ኤፍሬም ካባን መልሰን ለምናገኝበት ውይይት በቀጠሮ እናሳድርና ለዛሬው በዘንድሮ ተሸላሚዎች እንኳን ደስ ያላችሁ እያልኩ ለእናንተም ዝግጅታችሁ እንዲሳካ መልካም ምኞት በመመኘት በዚሁ ልሰናበት።
እግዚአብሔር ይስጥልን እኛም ለተሰጠን እድል። በዚህ አጋጣሚ ያሉላ ቀደም ተቀሳ ላረግ የቀረሁት የዚህ ዓመት ዝግጅት አንዱ ለየት የሚያደርገው በምናከብርበት ሆቴል ውስጥ በጣም ጥቂት የሆኑ ቁጥር ስለሆነ የተፈቀደልን እነዚህን ተማሪዎችና ቤተሰቦቻቸውን እና ፕሮግራሙን የምናስፈጽመው ብቻ ነው እንድንገባ የተፈቀደልን እና እንግዲህ ማህበረሰቡን በፊት ጥቂት ተቆርጦ እንደሚገባው የማንቀበል መሆናችንን በዚሁ አጋጣሚ ለመናገር ነው። በተረፈ ስለተሰጠን እድል በጣም በጣም እናመሰግናለን። እግዚአብሔር ይስጥልን።
የመጽሐፍ ዓለም ወግ ነው ሰዓቱ። በፍቅር መንገድ የመጽሐፉ ርዕስ አለማየሁ ገብረ ሕይወት ከፍቅር መንገድ ጋር ብቅ ብለሃል። የፍቅር መንገድ በሚል ርዕስ አዲስ ልቦለድ መጽሐፍ ለንባብ አብቅተሃል። ከዚህ ቀደም የስነ ግጥም መድብል በርከት ያሉ የመድረክ ትዕይንቶች ወይም ቲያትሮችን ደርሰሃል። ነገር ግን ሙሉ ወጥ የልቦለድ መጽሐፍ ስትጽፍ ያሁኑ የመጀመሪያህ ነው እንደተረዳሁት?
አዎ፣ ሙከራውም አልነበረኝም። የሚገርም ነገር አጫጭር ልቦለዶች እንጽፋለን። ለኮርስም ዩኒቨርሲቲ እያለን እንጽፈና ቃለን። ግን እንደዚህ ልቦለድ ከዚህ ቀደም ሞክሬውም አላውቅም። እንግዲህ የመጀመሪያው ነው፣ ሲሞከርም ሲታተምም።
ብዙ የምታወያየን ግሩም መጽሐፍ ጽፈሃል። በፍቅር መንገድ 350 ገጾች ያሉት ትልቅ መድብል ነው። በጣም በርካታ ቦታዎች ይወስደናል። በጠቅላላ ይዘት ጥያቄ ብንንደረደር በፍቅር መንገድ ስለማንና ለማን ተጻፈ? በተለይ ጎልቶ የሚታይህ በሐሳብ ያለ አንባቢም ካለ?
እንዳየው ታሪኩ ላይ እንግዲህ እዚህም ማለት በባህር ማዶ አሜሪካን ሀገር እና ኢትዮጵያም ሀገር ቤትም የሚመላለስ ታሪክ ስላለው በተለይ በወጣት የእድሜ ክልል ያለው በወጣት እና ወደ ጉልምስና በሚሄድ ያለው አብዛኛው እዛ አካባቢ ያለው ሰው በበለጠ ሚሳብ ይመስለኛል። ዝም ብዬ ሳስበው እና በስደት ያለው ማህበረሰብም እንደዛው ህይወቱ ስለሆነ የሚነካው ይመስለኛል። አንዳንድ ነገሮች ከህይወት የሚቀጡ ናቸው እንደምታውቀው፣ እና ማህበራዊ ህይወት ነው። ስደትንና ፍቅርን በዋነኛነት ይዞ የሚሄድ ነው። ነገር ግን ሀገራችን ባለፍንበትም ዛሬ ባለንበት አንዳንድ የግጭት ነገሮች፣ የጦርነት ነገሮች እዚህም እዛም መከሰታቸው ስለማይቀር በልብ ወለድ ውስጥ ያንን ባጭሩም ቢሆን ነካ አርጎ የሚያልፍ ክፍል ታያለህ። እና ዋናው ገጸ ባህሪ ያው እንዳየኸው በውትድርና ህይወት ያለፈ ኦስሎ ቦርድ የወጣ ነው። ከዛ ደግሞ ህይወት ስላልተመቸው በሱዳን አድርጎ ተሰዶ የሚመጣ እንደዚህ እያለ የሚሄድ ነገር ስለሆነ ብዙውን ነገር በዚህ እድሜ ክልል ያሉትን ወጣት ምስክትም እንዳልኩት ወደ ጉልምስና በመሄድ ያሉ ስን ሁሉ የሚነካ ነው ብዬ አስባለሁ። ግን ዞሮ ተመልሶ ዋናው ጭብጡ ላይ በስደትና በትዳር ህይወት ወይም በፍቅር ህይወት ላይ ያተኮረ ነው ማለት ይቻላል።
መልካም። አለማየሁ ዘለግ ብለን ንግባ። የስደት ህይወት በስፋት ይቃኝበታል በየደርዙ። የተማሪ ቤት ህይወትን ይመለከታል። ልጅነት አለ። የሁለት ዓለም ሰዎች ምኞትና ፈተናን እንመለከታለን። ስደት ሲያምር ሲይዙት ያለውን በንጽጽር እናያለን። በትዝታ ዘመናት ከሚመልሰው ባለታሪኩን ልበል። የብሔራዊ ውትድርና ዘመን ይወስዳል። በስደት ዓለም ብቻ የሚገጥሙ ቀድሞ የማይታሰቡ የማይጠበቁ ፈተናዎች፣ የሥራ አይነቶች ዶክተር ፈቃዳ አዘዝ በአንድ ግጥሙ እቃ መላላሽ አድርጎ የሚመስለውን በስደት ዓለም ያለ ተጓዥ ኢትዮጵያዊን ከአንድ አገር ወደ ሌላ አገር በሚያደርገው ጉዞ ከዚያ ወዲህ ከዚህ ደግሞ ወዲያ እቃ ተሸክሞ የሚመላለስ መንገደኛ የምትመለከትበትም ሁኔታ አለ። በልብ ወደድ ድርሰት አለማየሁ ሊካተቱ የማይታሰቡና የማይችሉ የሚመስሉ ታሪኮችን ታስቆመኩምናለ። በርካታ ርዕሶች ናቸው የተነኩት በዚህ ድርሰት ውስጥ። እስኪ ገፋ አድርገህ አጫውተን።
እንዳልከው ነው ስደት ጉዞ ነው። እንደምታውቀው እንግዲህ ጉዞ ሁለት አይነት ነገር ነው። በቦሌ በኩል መሄደው አለ፣ በባሌ በኩል እንደሚባለው አለ፣ ያው በሱዳኑ አለ። እና ከሀገር ስትወጣ ያው መነቀል ነው፣ ነገር የለውም። እና የንቅለት ኑሮ ወይም የስደት ኑሮ ለመልመድ፣ ያን ስደት ለመልመድ የምታደርገው ጥረት አለ። ተሳክቶል ወይም ከአመታት በኋላ ደግሞ ወደ ሀገር መመለስ ትፈልጋለ። እንኳንስ እና እዛ ተወልዶ አድጎ የመጣው ቀርቶ እዚህ የተወለዱ ልጆች እንኳን እቺ ኢትዮጵያ ስለምትባል ሀገር ሲወራ ሲተረክ ስለሚሰሙ መሄድ ይፈልጋሉ እንደምታውቀው። እና ያን ነው ቅድም ዶክተር ፈቃደን ስላነሳ በጣም ደስ ብሎኛል። ዶክተር ፈቃደን በጣም ማከብረው የምወደውም አሁን ደግሞ መምህሬ ብቻ ሳይሆን ወዳጄ የሚመክረኝ ነው። እና ልክ መጽሐፉን እያነበበ ነበር ያን ጊዜ እና ይችን ግጥም ታሳሳታል በቃሌ ነው ማቃት አልኩት። ፌስ ስንሄድም ተጭነን፣ ስንመጣም ተጭነን፣ ስንኖርም ተጭነን፣ እኔ እንደውም ስንሞትም ተጭነን የሚል ጨመረበት በኋላ ሳየው መሰለኝ። እና ምንም ምን አይደለን የጭነት ከፍተነ ነው ምናምን ነገር ነው የሚለው ምላ ካየው ሰዎች ግን በቃ እንደዛ ድረስ ነው ማሳሰው። እና ያ አለ። ይሄ ደግሞ ማመሰል የእኛ የኢትዮጵያውያን ባህሪ ነው ስልህ መቅሳት ወድ የምትገባበት ግዴታ አለ አይደለም? እንደዛ ነው። ከዚህ ስትሄድ ለምሳሌ እንደ ፈረንጆቹ ብቻህን አይደለህም። ፈረንጆቹ አሁን ሲሄዱ እኔ ኢትዮጵያ እያለሁ ፍታት እንደሆነ የግድ ጨዋታ ነው እንጂ ለስራ ወደ ኢትዮጵያ ሊመጡ ስሉ ከሌ ይመጣለሁ ገና ሲለኝ ምን ያሻንጣ ምት ነው እንዲ አንድ ሻንጣ ነው ሚለኝ አንዱን ሻንጣ ለእኔ ያምጣልኝ ይላለሁ። በቃ አንድ ሻንጣ እቃ ይዞልኝ ይመጣል ማለት ነው። ሲመለስም አንድ ሻንጣ እቃ ደግሞ አስይዤ ልከዋለሁ። እንግዲህ ከኢትዮጵያ ሽሮ፣ በርበሬ፣ ቆሎ ምናምን ይላከል ወደዚህ። ከዚህ ደግሞ መጽሐፍ እና አንድ ያለ ነገር የረሳሁት ልብስ ምናምን ደግሞ ይመጣል። እዛ በነበርኩ ጊዜ እነሱን እጠቀማለሁ። አበሻ ግን ኢትዮጵያውያን ግን እንዲህ ብዬ ለመጠየቅ አልችልም። ምክንያቱም እኔ እንደምሸከመው ከዚህ ለዘመዶቹ እቃ ይዞ ይሄዳል። ሲመለስ ደግሞ ይህ ደግሞ ለቤተሰቦች ሽሮ፣ በርበሬ ምናምን ነው ይዞ ይመጣል። ቆሎ፣ መጽሐፍ እና ህይወታችን እንደዛ አይነት ነገር ነው። እና ስታይ ሁሉ ጊዜ ሶስት ሻንጣን ብትይዝ ከፍለ ተጨማሪም ብትይዝ ያው አይቀርም። እና ያንን እኔም እውነታ ስለሆነ እና በቃ ሳበኝ እኔ ራሴ አሁን እዛ ልግባ ብዬም አለም ግን ስጽፈው ራሱ መጣ እና ሄድኩበት። በቃ የልምድህ ጉዳይ አለ እና አእምሮ ውስጥ ያለ ነገር ይነድሃል። ብርህን እኮ የሚነዳው ውስጥ አይደለም እና ያው በዛው ትሄዳለህ። እና እንደዚ አይነት ነገሮች አሉ እና ሰዎች ጋር ስላወራሁበት አንተ ስታነሳው በተለይ ጋሽ ፈቃደ ስታነሳ ይህ ትዝ ስላለኝ ነው።
በመመላለሱ አጋጣሚ ውስጥ ያለፉ ቶሎ ፈጥኖ ከሚታዩቸው ነገሮች አንዱ ይመስለኛል። አለማየሁ ድርሰትህን ላላነበቡ እንደ ቦታ ሰጥቼ ግን ጥቂት ገፋ አድርገን እንመልከት። እንዴ ካነሱት ሳያስቀምጡ የሚጨርሱት አይነት ድርሰት ነው። እያነበቡ ሰዎች የሚመሰክሩልህ ይመስለኛል። የወታደራዊ መንግስት ዘመን ወደኋላ ርቆ ይመለከታል። እንዳልከው በብሔራዊ ውትድርና በአፍላ ዘመኑ ሄዶ ቆስሎ የተመለሰ ወታደር እናያለን። የወጣቶችን ፈተና፣ የበረታን ድህነት ምናልባትም በዚያ መንገድ ማየት በማንደፍረው ደረጃ እንድናየው ታደርጋለህ። ምናልባት ዛሬ የከፋ ሊሆን ይችላል። ከዚያም ሁሌም ንጽጽር አለው ለሁሉም የጊዜውን ፖለቲካ ከዚያ ቀደም ያለውንም ይጨምራል። ዋናው ገጸ ባህሪ ከስደት በፊት ባለች ቅጽበት ውስጥ በሚያደርጋ ጉብኝት ውስጥ ሊሰደድ የተዘጋጀ ሰው ተደላድሎ የሚጎበኝ በሚመስል አጼ ፋሲል ቤተ መንግስትን ለመጎብኘት ሄዶ ከአንድ አስጎብኝ ገለጣ ታሪክ እንማራለን። ታሪክና ትውፊት እየተጋመዱ በቅጽበት ውስጥ ነው በትረካ የሚመጡት እና የተለያየ ይዘት ያለው መሆኑን ለማመላከት ያህል ነው በወፍ በረር ነኝን የተቃቀስኩት። እስኪ መጽሐፍን ላላነበበ ሌላ ሰው እንዳያነብ ሳናደርግ ስለ መጽሐፍ ይዘት የተወሰነ ነገር እናካፍ።
እንደምታውቀው ደራሲ የሚጽፈው የራሱን ታሪክ ነው የሚባል የተለመደ ነገር አለ። ይሄ ማለት እዛ ውስጥ የኔ ግል ታሪክ ሳይሆን ያለፈበትን ነው የምታውቀውን ነው። በማላውቀው ነገር ላይ ልጻፍ ብል በጣም በእርግጠኝነት አሁን ብዙዎቹ ለዚህ መጽሐፍ የሰጡኝ እንትን እኔ እውነት የትህትና ሳይሆን በጣም ከጠበኩት ሁሉ በላይ ነው። ብዙ ሰዎች እንደውም እዚህ ላይ ለእኔ እንኳን ይከብደኛል ለመናገር ይሰጡኝም በትምህርታቸው የዘለቁ ሰዎችም ይሰጡኛል፣ ጠቃሚም ሀሳብ ይሰጡኛል። እንደገና ሞገሳውም በጣም ከሚገባኝ በላይ ሆኖ ነው የተሰማኝ። ያሳፍረኛል ምናንዳንድ ጊዜ ምክንያቱም እዚህ ሰው በመጀመሪያ ልቦለት ስራው እንደዚህ አቆይቼ ገፍሬ ሆን በዚህ በኮቪዱ ጊዜ እንደው ገፍቼ የወጣሁበት ነገር ነው። እና ይሄ ግን የሆነበት ብለው አንዳንዱ ነገር ሳይሆን ምንድን ነው በምታውቀው ነገር ላይ ስትሰራ ስህተት ይቀንሳል። የምታውቀው ማለት ለምሳሌ ያ ስሜት አንድ ወቅት የኔ ስሜት ነበር ነገርህና ለምሳሌ ቶልጅ ያደኩት ጎንደር ነው እና በቃ መጨረሻ ላይ የኔ መጨረሻ እያሰብኩት ጊዜ ወደ አዲስ አበባ ሲሄድ አቀዋለሁ ቀራለሁ አልቀርም ነው ያልወሰንኩት እንጂ ካገሮታለሁ ወደዚህ ወደ አሜሪካ እንድመጣ አቀዋለሁ በሪሰርች አመጣው ግን በቃ ለመጨረሻ ጊዜ ብዬም እንኳን ባልወስን በቃ እንደስንበት አይት ሰምተኛ ግን ይሄ ጀገባው በቃ እና ላይ ወጥቼ ልጅነቴን ነው የማያውቀው ነው ኋላዬ ልጆች ወደ እኛ አንበሳ ነበር እዛ ፋሲል ግቢ ውስጥ የአንበሳ ግልገሎች ነበሩና እዛ አባቴ ደግሞ ፋሲል ግቢ ጥገና የሚሆን አሸዋ ከመረብ ወንዝ ያመጣ ነበር እየቻለ ማለት ነው። አንዳንድ ጊዜ እዛ ቁጭ ብለን ነው አንዱ የሱ ረዳት አንዱን ግልገል አመጣና ሳቀፈኝ እና እሱ ሲጫወት ምናምን ስል ስቀናጣ አብራጣት የለቀም አለኛ አንበሳውና ጓደኞች ልቀልዳሉ አንበሳ የነቅሰኝ እንኳን በጣም ሲደማ ደነቀስኩ መጀመሪያ ላይ እና ምን ልል ነው እዛ ግቢ ውስጥ ሳር በሚበቅልበት ጊዜ ስንቦርቅ ያደግንበት ግቢ ነው ማቀው ግቢ ነው እና አደግነው በኋላ በፍቅር ነው ታላሉ መጨረሻ ላይ ደግሞ ቢሮ ላይ ሲሆን የአማራ ክልል ገርበኔስ ኮርዳታ ሙሉ ሙሉ ማስተማማኝ የሚባል ጥገና እንዲደረግለት ደግሞ ለማድረግ እድሉ ገጠመኝ እና ያ ልቤ ውስጥ ያለ ነገር ነው ልል ነው ኦፍኮርስ ላሊበላ ጣና ገዳማትም ይሄዳሉ በስራ ይሄኛው ግን ተወልጄ ያደግኩበት በልጅነት ያሳለፍኩበት ስለሆነ እንዲህ አይነት ስሜት እኔ ጋር ያለ ስሜት ነው አሁን ያነና ገጸ ባህሪውን ሳስበው እዛው አካባቢ የተማረ ነው ጎንደር ከተማ ውስጥ ረጅም ጊዜ የኖረ ነው የተወለዱ እንደ ጎማ ቢሆን ቤተሰቦቹ ያሉት ወደ 40 አካባቢ ኪሎ ሜትር ርቀትም ቢሆን ገምት እንዲህ አይነት ስሜት በሚል ነው እንግዲህ ሄድኩት እና ያን ስታደርግ እግረ መንገድስ ያው ቅድም ያልከውን ነገር ያለውን ስታሳይ መልክቱ በዛ መንገድ ይሄዳል ምልል ነው ባጭሩ በምታልፍበት መንገድ አንዳንዴ ሆን ብለህም ትይዘዋለህ ግን ማስታወሻ ይዛሉ ብዙ ማስታወሻ ይዛሉ በቃ የሆነ ነገር ጠቅመኛል የነገር እንዳረሰው ካልኩ ጽፋሉ ብዙ ነገር ማስታወሻ ይዛሉ አንዳንድ ጊዜ ደግሞ ባትይዘውም ማትረሳው ደግሞ አለ ጭንቅላት ውስጥ ይቀመጣል እና እነዚህ አጋጣሚዎች ከነዛ ውስጥ ናቸው እና ሌሎች ደግሞ ጓደኞች ያወራሉ ምሳሌ በልጅነታችን ውትድርና ሄዶ ስሎ የወጣ ማቀው ወታደር የሰፈሬ ልጅ ነበረ እና በጣም ጓደኛዬ ነው ማሻገር እዚህ ይባላል አሁን እሱ ብዙ የነገረኝ ታሪክ አለ እና እነዛ አይምሮ ውስጥ ነበሩ ከዛ ደግሞ ወንድሜ እንደገና እንደዚህ እዛ ገብተዋል ሄደዋል መጨረሻ ላይ መጥተዋል ከሱ ጥናት ታደርጋለህ መረጃ ትጠይቃለህ እና እንዲህ ነገሮችን ስትይዝ ስትጨብጥ ለስራ ይጠቅመሃል በልበ ሙሉነት ለመናገር ትደፍራለህ
ለእውነቱ የቀረበም ያደርገዋል
ለእውነቱ ቀረበ ይሄ ነው ትክክልና መጣ ድሮ እኛ ስለ ኤርቪንግ ዋላንስ ድርጅታችን ወጣታችን ይፈታለብን አም ስነጋገር ይሄ ሰውዬ እኮ ወይም ሌሎች ደራሲዎችም እኮ ስለ ህክምና ሲጽፍ ሀኪም ነው የሚመስል ስለ ግብርና ሲጽፍ ገበሬ የሚመስል ወይ ደግሞ ስለሆነ ሙያ ሲጽፍ እንደዛ ነው ለምንድን ነው ምንል ነበር እና ያው ሪሰርች ስለሚያደርግ በቂ ድማም ስለሚያደርግ ወይ ደግሞ የሚያውቁትን ሰዎች ነው የሚጠይቅ ሊሆን ይችላል እና ስራህንም ያሳምርልሃል የሰው ልጅ አቅም ውስን ነው የምንለጠጥ አቅማችን እያንዳንዳችን እኮ ያው ውስን ነው አለም ከበዛ ይበጠስና ነገር አለም እንዳልሆነ ይሆናል እና ስለዚህ የሰው ድጋፍ የግድ ያስፈልጋልና በዚህ መንገድ የሄደ ነው እና እንግዲህ ላላንበቡ ሰዎች ላልከው ወይም ጸሐፉን የሚያነቡ ሰዎች ትልቁ ዋናው ቁም ነገር የኢትዮጵያውያንን ህይወት ኢትዮጵያውያን ስል ደግሞ በተለይ በስደት ያሉ ኢትዮጵያውያንን የትዳርና የስደት የፍቅር ህይወታቸውን እንደው በልብ ወለድ መልክ ጎላ አርጎ ያሳይና ግን ገመድ ደግሞ ናቸው ትስስራቸው ሀረጋቸው ደግሞ ያው ከሀገራቸው ጋር የተሳሰረ ስለሆነ በአንዱም ሆነ በሌላ መልኩ ያንኑ ለማንጸባረቅ ነው የሞከርኩትና የምታየውም ነገር እንደዛ ይመስለኛል ጋላንዛል ሰማቸው ነው
መልካም በስነ ጽሁፍ አዋቂ እይታ የቀረበውን ደግሞ መልከት እናድርግ። በመጽሐፉ የጀርባ ሽፋን ላይ ጽሁፋቸውን ያሰፈሩት ረዳት ፕሮፌሰር ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የስነ ጽሁፍ እና ፎክሎር መምህር እንዳንባቢ ያቀረቡበትን መንገድ ወድጀዋለሁ። ልቦለዱን ረቂቅ በጣም ደስ ብሎኝ ያነበብኩት ዋናው ተራኪ እኔ ብሎ የደራሲውን ሁሉን አወቅነት ቢሻማውም ምንም ሳልደናቀፍ ከወጣቶቹ ጋር እየተብሰከሰኩ ካዛውንቶቹ ጋር እየተረኩና ፈጣሪን እየተማጸኑ ከዘርባቤል ጋር ዋናውን ገጸ ባህሪ ማለታቸው ነው እየወጣው እየወረድኩ ደስ ብሎኝ አነበብኩት ይላሉ። ስለ አሜሪካ ህይወት በተለይም እዚያ ረጅም ጊዜ ስለቆዩትና በቅርብ ስለሄዱት የኑሮ አያያዝ ጥሩ መረጃ የሚሰጥ ሆኖ አግኝቻለሁ። ፈጣሪ ካልፈቀደ በስተቀር የሰው ልጅ ህይወት በእቅድና አስቀድሞ በሚደረግ ውሳኔ መሰረት እንደማይከናወን የዘሩና የቤዛዊት መጨረሻ ያሳየናል ሲሉ ይቀጥላሉ። በታሪክ ውስጥ ያሉትንም ሰዎች ያነሱ አለማየሁ ልቦለድ ነውና ሐሳብ ወለድ ነውና በሚያጓጓ ታሪክ ውስጥ የዚህን አገር ህይወትም ሆነ ሌሎች ተያይዘው የተነሱትን የስደት መንገዱን ወደ ሱዳን የሚከድበትን የወታደሩን ገጠመኝ የልጅነቱን ጊዜ በጣም በቀረበ ስሜት ያሳያል መጽሐፍ። ነገር ግን መረጃ መስጠት ያህል እንደዚህ ስለዚህ ሀገር ህይወት ማሳየት ያህል የልቦለድ መጽሐፍ ስራ አይመስልምና በአንጻሩ መጽሐፍ ስናነብ ሁሌም የምንገበየው እውቀት እንዳለ ሆኖ አጻጻፍ ስልትህም በተመለከተ ከሌሎች ሙያ አጋሮችም ጋር የተነጋገርክበትም ከሆነ በጣም ለየት ያለ ነው። ሁለቱንም ማሳካት እንዴት ተቻለ?
ሰዎች ያሉትን በነገር ደስ ይለኛል። አሁን እዛ መጽሐፍ ሲመረቅ ቅድም ከተቀስከው ወንድሜ ከደረጀ በተጨማሪ ማዛ ወርቁ እንደዚሁ መጨር ጊዜ ውስጥ አንብባ ሀሳብ አቅርባ ነበር። በጣም በጥሩ እይታ ብዙ ነገሮችን አንስታ ነበር። እና አንዱ ያነሳቸው ምንድነው እንደኔ ይሄ ልቦለድ አይደለም ሪፍሌክሽንስ ናቸው ብዬ ነው የምወስዳቸው። እንዲህ አይነት ሰዎች ሌሎች የሚሰጡን ፊድባክ አለ እና እያንዳንዱ ነገር ለምሳሌ የምትማርበት የምታወጣው የምታየው እና እያነበብከው እንደ ልቦለድ እንደ ህይወት የምትኖራቸው ነገሮችም አሉ የሚሉ የእሷም የሌሎችም ሀሳቦች ነበር። እና እንግዲህ አንዱ ሌላው የሚነሳው ምንድነው ቋንቋው ነው። ቀለል ያለ ግን የሚጣፍጥ ነገር ነው የሚል ሀሳቦች ሰጥተውኛለን። እኔ እንግዲህ ያው መልህ ጎንደር ነው ተወልጄ ያደግኩት። እንግዲህ ሆነም ቀረም እኔ እሞክራለሁ ነው የምለው። ከማንበብ ቀጥሎ ደስ የሚለኝ ነገር መጽሐፍ ነው። እንደምናገር ምን ማንበብ ነው የምወደው። ከንባብ ቀጥሎ መጽሐፍ ነው ደስ የሚለኝ። ምንም ነገር እሞክራለሁ እና እንደዚህ ደግሞ ሰው ፊት ይዘው የምትቀርበው ስራ ሲኖር ደግሞ የተፈጥሮውን ቢሆን ትንሽ ደግሞ ጠንቀቅለ ደጋግማ አይተህ ይዘው የምትሄደው ነገር አለ እና ግን እኔ በዚህ ደረጃ እንደዚህ አይነት እንትን አገኛለሁ እንጂ እውነት ለመናገር አላሰብኩም። ግን ጥሩ ነው በሲወትል ደስ ይልሃል።
ቀደም ብለህ የገለጽክልን አዲስ አበባ ላይ የተደረገ ለየት ያለ የምረቃ ስነስርዓት ላይ የተነሳውን ነው። ዩናይት ስቴትስም ሆነ ሌሎች አካባቢዎች በስደት ህይወት ምን ይመስላል የሚለውን ከርቀት ማየት እንዲችሉ እድል የሰጠ መስኮት ይመስለኛል። አሁንም በስርቆት የምናካፍለው አንድ ታሪክ መጽሐፉ የጀርባ ሽፋን ላይ የቀረበ ነውና ለውይይታችን ማዋዣ ጠቀስ አድርገን በተወሰነ ደረጃ እንመልከተው። የመጽሐፉ ትልቅ ሌላ አካል ቀደም ብለህ አንተም ጠቆም እንዳደረግከው የፍቅር ህይወትን፣ ትዳርን የሚመለከተው በተለይ ደግሞ በስደት ሳሉ የሚገጥሙ ፈተናዎችን፣ አንዳንዴም ትዳር ለመመስረት የሚኬደውን ርቀት ብዙ ጊዜ የሚያነጋግረው ነው። በቀልድ አቀልድ ዘይቤ የሚነሳው ከአንዲት ወጣት እና አንድ የስራ ጓደኛው አጋጣሚ ጋር አዛምደህ ታነሳለህ። ብዙ አስቂኝና አሳዛኝ ጋብቻ ነክ የዳያስፖራ ታሪኮችን ሰምቻለሁ። ከመጽሐፉ የተወሰደ ነው የማነሳው። አንዳንዶቹ ሆን ተብለው ሌሎቹ ደግሞ በአጋጣሚ በተፈጠሩ ትራጀዲዎች የተሞሉ ናቸው። ቀድሞ ወደ አእምሮዬ የመጣው ግን ከወራት በፊት ከወደ ናሽቪል የሰማሁት ታሪክ ነው። እዚህ ዩናይትድ ስቴትስ ውስጥ ያለ ግዛት ነው የሚጠቅሰው። ልጅት እህቷን አግብቶ እንዲያመጣላት አብሯት ለሚሰራ ኢትዮጵያዊ $15,000 ትከፍላለች። የደርሶ መልስ ትኬትን ትቆርጣለች። ይህም ሁሉ ስታደርግ ደልቷት ወይ ተርፏት ሳይሆን እንደ አብዛኛው ኢትዮጵያዊ ረዳት ፍለጋ ነው። ወጣቱ ግን ምንም አይነት ተሞክሮ ያልነበራትን ልጅ በፍቅር አንወለላት እያለ ይቀጥላል። እስኪ ይህን ታሪክ ትንሽ ገፋ አድርገህ ለአድማጮች እናጋራ። በተለይ የትዳር ህይወት ብዙ የተባለም ብዙም ያነጋግርም የተለዩ የሚባሉ ገጠመኞችም የተመላ ነው እና በመጽሐፍ ተቃኝቷል። አለማየሁ፣
አዎ እንግዲህ አሁን እዚህ ሀገር የሚኖሩ ኢትዮጵያውያን ግማሹ ያው ይሄ ነገር የትዳር የሚፍቅር ህይወት የሚስደት መስካል ነው ድረስ ያው ትዳር የመያዝ ሀሳብ ሲኖርህ የምትሄድበት መንገድ አለ። አንድም በአካባቢህ አጋጣሚ ከተሳካልህ እዚሁ ነዋሪ አግብተህ ወይም አግብታ ህይወቷን ትቀጥላለች። አንዳንድ ጊዜ ደግሞ ኢትዮጵያ ሄደህ አግብተህ የምታመጣው ነገር አለ። ሌላ ጊዜ ደግሞ ምንድን ነው በቃ ላጤዎችን ወደዛ አግብተው የሚያውቁ ሰዎች እህቴን አግባልኝ ወይም እኔን አግቢልኝ ተብሎ የሚደረግ አለ።
ዘመን ለማምጣት የሚደረግ የሀሰት ጋብቻ ነው።
አዎ ይህ ሰው እዚህ ስትሆን ቤተሰብ ለመርዳት የሚሆን ለምንም ብቻህን ትሆናለህ እና ሁል ጊዜ አንተ ወይ ልትማር አትችልም ልትሻሻል አትችልም። ስለዚህ ምንድነው ብዙ ጊዜ የሚያደርጉት በቃ ወንድሜን ባመጣ ለሁለት ሆነን ቤተሰብ እየደገፍን እኛም እዚህ እንቀናከራለን፣ እህቴን ባመጣ እዚህ ሆነን አብረን እንዲህ እናደርጋለን እንተጋገዛለን የሚል ስሜት አለ እና በዚህ መንገድ ጋብቻ ይደረጋል። ሌላ ደግሞ የሚደረጋል መሰለህ፣ ለምሳሌ አንድ ወንድ እዚህ ይኖራል፣ እህቱን ማምጣት ይፈልጋል። እህቱን አግብቶ ሊመጣ አይችልም፣ አንዳንዴ ዲኤንኤ የሚባል ነገር ስላለ። ስለዚህ ሌላ ወንድ ይፈልጋል እህቱን አግብቶ እንዲያመጣለት፣ እሱ ደግሞ እህት ካለችው እሱ ይለዋወጣሉ። እንደዚህ አይነት ነገር አለ። ከሴትም ጋር ይሆናል። እሷ ወንድሙ ታገባልታለች፣ እሱ እህቷን ያገባላታል፣ ያመጣሉ። በገንዘብ ብቻ ሳይሆን በልውውጥ ነገር አለ እና ከዛ የምትሰማው ነገር አለ። አንዳንዴ እንዲህ ቢሆን ስለ የምትሄደው ደግሞ ነገር አለ። ይህንን በቀጣሚ የመስል ታሪክ አልሰማሁም እውነት ለመናገር አንተ ፈተና ላይ ነው። ግን ሌሎች አይነት ነገሮች ለምሳሌ እህትሽና ገበልቻል ብሎ ይሄድና እዛ ከደረሰ በኋላ ብሩን ጸጥ አድርጎ ወይ ደግሞ የተወሰኑ ብር አጉድሎ አይ በቃ አልቻልኩም ምናምን እንዲህ ነገር ከዛ አምጣ ገንዘቡ ሲባል በቃ ይሰራው ከትርሻለሁ እንግዲህ 5,000 ብር እንዲህ የሆነ ጉዳዩ ከዋለ በኋላ እሷ በየወር 100-200-250 ቢላት ምንም ብሩን ደግሞ ተን የምትቆጥረው እንዲህ አይነት ነገሮችን ሰምቻለሁ። አንዳንድ ሰዎች ሄደው የማፍረስ ነገር፣ ትኬት ተቆርጦላቸው አዲስ አበባ ከሄዱ በኋላ አልፈልግም የማለት ነገር፣ ሊሊ ሰምቻለሁ እናረጋውን ማለት ሄደን ሌላ ሰው አብረን እንመጣው ታሪክ ምን ሻርቂ ይሄ ነገር ሲያጋጥም የሚል እንደዛ ልጅ ሄድኩበት ማለት ነውና እንደ ዋና ታሪክም እንኳን ባይሆን ይሄ ለዋናው ታሪክ ማደረጃ ማበልጸጊያ እንዲሆን ተጠቅሜበታለሁ። ሁሉም ብቻ በዚህም በዛም ብሎ ቤተሰብ ማምጣት ይፈልጋል እና የቤተሰብ ማምጫው መንገድ ብዙ ነው። መዳሰስ አስፈላጊ ስለነበረ በታሪክ ውስጥ ለማስገባት ሞክሬያለሁ።
መልካም አለማየሁ፣ በተለይ በቅዳችን መሰረት ፊት ለፊት ተገናኝተው ለሚደረግ የቪዲዮ ቃለ ምልልስ በአካል ወደ ስቱዲዮ መምጣት የሚቻልበት ጊዜ እስኪደርስ ነው ያዘገየ ነው። ቀሪውን ይልቁንም ስለ ድርሰትና አንባቢያን ጭምር ትንሽ ገፋ አድርገን የምንበረብርበት እድል እንደሚኖረን ተስፋ አድርጋለሁ። ቀደም ብዬ እንዳልኩት መጽሐፉን ያገኙ አንብበው የተሻለ ከራሳቸውም ህይወት ጋር የሚያዛምዱት ቁም ነገር እንደሚያገኙ ዘናም እንደሚሉበት እገምታለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ አሉላ፣ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮች፣ አሁን የአዲስ አበባ መስኮት ሊከፈት ነው። ንጉሴ አክሊሉ በተለያዩ አካባቢዎች በሚታዩ የወንዶች የፀጉር አቆራረጦች ከሩቅ ዘመንና ባህል የተወራረሱ ስለመምሰላቸው ከሁለት የፀጉር ባለሙያ ከሆኑ ወጣቶች ጋር ባደረገው አጠር ያለ ምልልስ ይወስደናል።
አመሰግናለሁ አሉላ። ከአድማጮቹ ተምሮ መልሶ ማሳወቅና ማዝናናት የሬዲዮ መጽሔት ዋናው ጠባይ ነው። ለዚህም ነው ዛሬ ስለ ቀድሞቹም ሆነ ስለ አሁኖቹ ወጣቶች የራስ ጸጉር አያያዝ እንድንጨዋወት የፈለኩት። እንግዶች አሉኝ።
ሰለሞን ደምስ ይባላለሁ። አመሰራውም ወደ አባራ አካባቢ አደባባይ ወይም ጀርመን አደባባይ በመባል የሚታወቀው አካባቢ ጋር እንሰራለን። ጸጉር ሙያ የምንተዳደረው ከአስር ዓመት በላይ እዛው አካባቢ ላይ እንታወቃለን። ሶሊያና የወንዶች ሳሎን ይባላል የምንሰራበትም።
ስለያሉ ልጆች
አሉ? ሁሉ ልጆች አባት ነኝ። በዚህ ስራ እነሱ ማስተዳደራቸው።
ሀብታሙ ብለጠ እባላለሁ። አንድ አካባቢ ነው ያለ ነው እሱ እንዳለው አንድ ልጅ አባት ነኝ።
ከግማሽ ምዕተ ዓመት በፊት በኢትዮጵያ ሰማይ ላይ ሞገድ አሳብሮ ባህርና የብስ አቋርጦ አየር ሰንጥቆ በኢትዮጵያ ሬዲዮ አማካይነት አድማጭ ጆሮ ደርሶ የነበረው መልእክት የፀጉር አያያዛችን ምክር የሚያሻው መስሎ ይታያል የሚል ነበር። ዛሬስ ያን ጊዜ ፀጉርን አፍሮ አበጥሮ ወይም አጎፍሮ ባህታዊም አርበኛም አንዳንድ ጊዜ ሽፍታም መስሎ ከፊት ሁለት ቦታ ላይ አሁንም ፀጉርን ከፍሎ ለኋላው ፀጉር ደረጃ አውጥቶ ከወደ ግንባር ያለውን ወደፊት ሳፕ አድርጎ የፊቱን ደምደም ደምደም እያደረጉ የኋላውን እያሻሹ መሄድ በስልት በቄንጥ መራመድ እጅግ የተለመደ ነበር። ግራ ቀኙንም እየቃኙ የዛሬውስ የጸጉር አያያዝ እንዴት ነው? አቶ ሰለሞን ደምሴ
በአሁኑ ሰዓት ያሉት ብዙ ናቸው። ያው እንደየጎራው ይለያያል፣ የየስራው ፊልድም ይለያያል። ብዙሃኑ አሁን ያለው ወጣት የሚከተለው ብዙ ጊዜ ያው የእግር ኳስ ተጫዋቾችን የፊልም አክተሮችን የመሳሰሉትን ያው የውጭውን ዓለም ነው የእኛን ሳይሆን ማለት ነው። የውጭው ዓለም ያው ክሪፕቶ ሰር ሲባል የእኛኑ ነው። ያው አንዳንድ አሉ ባህላዊ ነበሩ፣ የእኛ ባህላዊ ነበሩ፣ ግን ወደ ዘመንኛ ተቀይሮ ነው። አሁን ለምሳሌ አለ የእኛ አሁን ፍሬንች የሚባል አለ፣ ፓንክ ይሉታል። ብዙ አይነት አሉ።
እንዴት ነው ስናየው?
አሁን ለምሳሌ ፍሬንች የምንለው ቁርጥ ስንወስደው ከጆሮችን ስር ስርስሯን ጠርጸሯን ነክቶ ፍሪዝ የሚደረግ ማለት የላይኛው ሳያጥር ብዙ ከፍ ያለ ማለት ቢያንስ 5 ሴንቲሜትር ያህል ከፍት ያለ ሆኖ ፍሪዝ እንዲሆን የሚደረግ ጆሮ ስርና ከኋላ ጠርጸሯን የተነካች ከዛ ቅርጿ ትወጣና ከጺሙ ጋር ተመሳሳይ አይነት ቅርጽ እንዲሆን ይደረጋል። ፓንክ የሚባለው ደግሞ ከስር በደንብ ከፍ ተደርጎ ተነስቶ ክብ ነች እንደ ህርዋ። ብዙ ጊዜ ወደ ጎጃም አካባቢ የምናያቸው ነገሮች ምክንያት አሉ። አንዳንድ ኩባያ ቁርጥ ማለት ያሉ ይጠሩታል ሰዎች፣ ጣሳ ቁርጥ ይሉታል ብዙዎች፣ እና ሌሎችም አሉ ፌድ የሚሉታል። አሁን ደግሞ የመጣ ደግሞ ብዙ አይነቶች አሉ።
ይሄ አሁን የምትለኝ የጸጉር ቁርጡ ከእኛው ሀገር የመጣ ነው ነው የምትለኝ?
አዎ አለው ስማቸው ተሻሽሎ መጡ እንጂ አሉ ገጠር አካባቢዎች የምናያቸው ናቸው። ወደ ጎጃም ምንሄድ ወደ ደቡብ ስንሄድ አንዳንድ ቦታ እናያቸዋለን። ይቆረጣሉ ግን ተሻሽሏል። ያው ቴክኖሎጂ አሻሻለው እና ያ በምላጭ ብቻ ሲሆን፣ የኛው ደግሞ ያው ዘመናዊ ማሽኖች አሉ። እንደሚታወቀው ብዙ አይነት ማሽኖች አሉ፣ ማለስለሻዎች አላቸው፣ ብዙ ነገር አለ። እና ያው ጂል የሚባል ነገር አለ፣ ያሳምረዋል ውበቱ። ያ ጸጉሩ እንዲወትን ሻይን እንዲያደርግ ያደርጓል። ያ ነገር ተደርጎ ሲጨርስ ውበት ይሰጠዋል ማለት ነው። ፌድ የሚሉት ደግሞ ያው ከስር በጣም ምልጥ ተደርጎ እንደ ምላጭ በቃ ሼድ ልካ ጽም እንደ ከስር ከስር ዋጥ ከፍያች 1.5 እያንድ እንዲያል ከፍ ይለውታል ማለት የመጨረሻ 0 ትባላለች። ማታይነች ለይታ ማጥበቃለች እንዲህ ያለ ይሄዳል። እንዴ እንዴ መስራው? አዎ ቁጥሮች አሉት የራሱ ቁጥሮች አሉት። እነዛን ቁጥሮች 0.5 ያለ 1.5 ያለ እንዲህ ከፍ ከፍ ያለ ሲሄድ ለይታው ውበት አለው ራሱ ይችላል።
ለምሳሌ አሁን ቅድም እሱ እንዳለው ባላቶሪ አሁን የኳስ ተጫዋች እንዳለው ባላቶሪ የሚባለው የልጅ ያሱ አሁን በፊት ላይ ያለ ነው። ከዚህ የተወሰደ ነው የሚባለው። እዚህ ያሱ የሚቆረጡት እንደዚህ እዚህ ጋር እንደዚህ ቁንጮ ነገር ሆነ ከፊት ቁንጮ ነው ባላቶሪ ተብሎ መጥቷል። እዚህ ናኒ ቁርጣለ በብዛት አሁን እንደዚህ ወደ ጋምቤላ ምናምን በብዛት ይቆረጡታል። እሱ ቁርጥ ራሱ እነሱ ናቸው። ሌላው ያው ሙሉ ፍሪዞች አሉ። ናኒ የሚባለው ናኒ ማለት ደግሞ ከጎን እስከ ጆሮችን እንደዚህ ያለችውን ብቻ ማንሳት፣ ይሄ ሙሉ ቁጭ ብሎ ከጎን በጆሮችንና ከዚች አካባቢ እንደዚህ የሚወርድ ነው እሱ። ሌላ ክሊንከቶች ናቸው። ክሊንከት አሁን በብዛት የወታደሮች ቁርጥ ወታደሮ 1 ኢንች የሚባለው ማለት ነው። እኩል ሆኖ ወጥ ነው። በአንድ ቁጥር ብቻ የሚሰራ እሱ ነው ያለው ነው።
አመሰግናለሁ። እግዜር ይስጥልኝ። የዛሬ 15 ቀን እንገናኝ።
ንጉሴና እንግዶቹን አመሰግናለሁ። አንድ የራዲዮ መጽሔት አድማጭ ለሌላ የመጽሔት ተከታታይና ተሳታፊ የተላከ የአድናቆት መልእክት ነው። የነገ ስዕሎች በሚል ርዕስ ከተጻፉ ተከታታይ ግጥሞቻቸው መሃል እንደላኩልህ ላስተዋወቅንና በተከታታይም 2 ፕሮግራሞች ላሰማህን ርዕሶቻቸውን ለጊዜው ላልያዝኳቸው ውብ ግጥሞቻቸው የእኔ የተባሉትን የፕሮግራምህን አዘውታሪ ገጣሚ አመስግንልኝ ያሉኝ አዶ የተባሉ አድማጫችን ናቸው። ከጎረቤት ሜሪላንድ ክፍለ ግዛት ባደረሱን መልእክታቸው መልእክቶን አድርሰናል። እርሶንም ለተሳትፎ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንድትጽፉና እንድትደውሉ እየጋበዝኩ የዛሬውን በዚሁ ልቋጭ ነው። የኢሜይል አድራሻችን ለማስታወስ horn@voanews.com ነው። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ለራዲዮ መጽሔት ማለት ታዲያ አትዘንጉ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25ና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።